በኢትዮጵያ ለሰልፍና ለተቃውሞ አደባባይ የሚወጡ ሰዎች ሲገደሉ እንዲሁም በሰልፍ ላይ ተሳታፊ ሳይሆኑ በተባራሪ የሚገደሉ ሰዎችን የሚገድሉ ሊጠየቁ የሚችሉበት ህግ አለ እንዴ? ጽዮን ግርማ ከሶስት የህግ ባለሙያዎች ጋር ተወያይታለች። እንግዲህ ጽዮን እንግዶችን አስተዋውቂና ዘለቂያ።
ሰለሞን እንዳልከው እንግዶች ሶስት የህግ ባለሙያ ናቸው። በተጨማሪም ደግሞ የኢትዮጵያን የፖለቲካ ጉዳይ በቅርበት የሚከታተሉና በተለያየ መንገድ ሀሳባቸውንም የሚሰጡ ናቸው። የመጀመሪያው አቶ ቁምላቸው ዳኜ በአዲስ አበባ ይገኛሉ። በኢትዮጵያ የህግ አማካሪና ጠበቃ ናቸው። የሰብአዊ መብት ጉባኤም ሊቀመንበር ናቸው። ሁለተኛው እንግዳችን አቶ ሙልጌታ አረጋዊ የህግ ባለሙያና በአዲስ አበባ ዩኒቨርሲቲ በህግ ትምህርት ክፍል መምህር ናቸው። ዶክተር አወል አሎ ደግሞ በብሪታንያ የኬል ዩኒቨርሲቲ የህግ መምህር ናቸው። ሶስቱንም በስልክ አወያይተናቸዋል። ጊዜያቸውን ለቃለ ምልልሱ ሰጥተው ፈቃደኛ ስለሆኑ አመሰግናለሁ። ወደ ውይይቱ ስናልፍ በኢትዮጵያ በተለያዩ ቦታዎች ሰልፍና ተቃውሞዎች ይደረጋሉ። በዚህ በሰልፍና በተቃውሞዎቹ ላይ ደግሞ የሰው ህይወት እየጠፋ ነው። ሰዎች እየተገደሉ ነው። የዚህ የቅርብ ጊዜ የሁለት ዓመቱን እንኳን ብናየው በየዕለቱ የሚወጡትን ዘገባዎችና ሪፖርቶች እንደዚሁም ዓለም አቀፍ የሰብአዊ መብት ተቋማት የሚያወጧቸውን ሪፖርቶች ያውም ሪፖርቶቹ በጣም በተወሰነ ወራት የተገደቡ ናቸው። በየጊዜውም አይወጡም። በዛን ጊዜ እንኳን ብናየው ቁጥሩ እየበዛ ሰው እየሞተ ነው። ሞት እየተለመደ መጣ በሚያስብል ሁኔታ የሰዎች ህይወት እየጠፋ ነው እና እንደዚህ በሰልፍና አደባባይ ላይ ለሚገደሉ ሰዎች ማን ነው ተጠያቂው? መቼ ነው የሚጠየቀው? ተጠያቂ ከሆነ በምን ሁኔታስ ነው የሚጠየቀው? ከዚህ በኋላስ ግድያው እንዲቆም መረጋጋት እንዲፈጠር የሚከለክል ህግ አለ ወይ? ተፈጻሚ መሆን የሚችል ህግ? ለዚህ እናንተን ለመጋበዝ ምክንያት ወደሆነን ሀሳብ ከመግባታችን በፊት በመጀመሪያ የኢትዮጵያ ህግና አዋጆች ምን ይላሉ ግድያን በተመለከተ? ዓለም አቀፉ ህግና ኢትዮጵያ የተቀበለቻቸው ህግ ምን ይላል ተጠያቂነትን በተመለከተ የሚለውን ሀሳብ አጠራጠር አድርገን እንይና ከዛ ወደ ዋናው ጉዳይ እንገባለን። የኢትዮጵያውን በተመለከተ አቶ ቁምላቸው ዳኜ ምን ይላል ህጉና አዋጁ አጠር አድርገው እስቲ።
የኢትዮጵያ ህግ በተለይ እንደዚህ ህዝባዊ ተቃውሞች የሚካሄዱበት ጊዜ፣ ሰላማዊ ሰልፎች የሚካሄዱበት ጊዜ መድረግ ስለሚገባቸው የጥንቃቄ እርምጃዎች በዝርዝር የተቀመጠ መመሪያ ተጽፎ አሁን ብዙ መላየኝ በአጠቃላይ ሊታይ የሚገባው ነገር በመሰረቱም በምን ጊዜያት እንደሚከሰቱ የሀይል አጠቃቀም እርምጃዎች ምክንያት ሰው ይወቀፋል። በተለያየ ጊዜ ይህ የሚደረግበት ጊዜ አጥፊዎቹ መጠየቅ ያለባቸው በምን አግባብ ነው ከተባለ ወንጀለኛ ብቻ አሉ የተቀመጡ ነጋጆች አሉ የሰውነት ለማጥፋት የጸጥታ አካላት እንዲሆኑ ምራትን ለመከላከል አስፈላጊ ከሆነ ከሆነ መጠን የተገባው ነገር ያንተላልፈው ሰው ይገዳፉ ልክ እንደማናቸውም ወንጀል ድርጊት እንደፈጸመ ግን የሚጠየቁበት የህግ ስርዓት አለ። ያን ማስፈጸም ኃላፊነት ያው የአቃቤ ህግ ኃላፊነት ነው። ከዛ ተጨማሪ በዚሁ ሰላማዊ ሰልፍ ላይ ወይም ተቃውሞ አመት ላይ የተሳተፉ ሰዎች ቢኖረው እነሱም እንደዚሁ ተላልፎ ቢገኙ እና የሰኑረትም ሆነ ህይወት ላይ ጉዳት ሲያደርሱ እንደማናቸው ወንጀል በዚሁ የፖሊስ ምርመራ ተካሂዶ ለአቃቤ ህግ ክስ ተመስርቶባቸው ጉዳያቸው ይታያል። ሀገሪቷ በመደበኛ ህግ አማካኝነት ማለት ነው። ግን የእነዚህ ሁሉ መሰረት የሆነ ደግሞ ህገ መንግስቱም ኢትዮጵያን ተቀበለቻቸው ዓለም አቀፍ ህጎችም ነው የተደነገገው ሰው ልጆች በህይወት የመመርመር የሰው ልጆች የመሰብሰብ ሰላማዊ ሰልፍ በማድረግ ሀሳብ በነጻነት የመግለጽ መብቶች እነኝን ለማስጠበቅ መንግስት እየገባቸው በዓለም አቀፍ ደረጃ የገባቸው ግዴታዎች ናቸው። እነኝ ግዴታዎች እንግዲህ እነኝን መብቶች የማክበር ግዴታ አለን አድርገን እነኝን መብቶች ደግሞ እንደዚሁ የመጠበቅ ወይም ፕሮቴክት የማድረግ ይሄ ማለት ደግሞ የቤተሰቦች ተሳቸው የመከላከልና ተሳቸው ሲገኙ እርምጃ የመውሰድ ጥያቄ እንደሆነ የማድረግ ግዴታዎች አሉ። ይህ ህገ መንግስታዊ ግዴታ ነው። ዓለም አቀፍ ህጎች የተደነገገ ስለሆነ ይህን መነሻ አድርገ ነገር ግን በሀገር ውስጥ ህግ ቅድም ባልኩት ማዕቀፍ የሚታይ ነገር ነው።
አቶ ሙልጌታ እስቲ አቶ ቁምላቸው ያላነሱት ወይም የዘነጉት ካለ በኢትዮጵያ ህግና አዋጅ ተጠያቂነትን የሚዳስስ
አቶ ቁምላቸው ያላነሳው ነገር የለም። ጥሩ አድርጎ ነው ያስቀመጠው። ትንሽ ለመጨመሪያ ያህል ወደ ፍልስፍናው ትንሽ ይሄ ቢኖርብኝ አሁን አቶ ቁምላቸው ያለው ህግ ፍልስፍና አለው። ምንድን ነው እሱ ህግ ያስፈልገው የሚለው ላይ ትንሽ እና ህገ መንግስቱ ሲወጣ ኢትዮጵያ ውስጥ ያለው ህገ መንግስት ዋና አላማ የመንግስቱ ስልጣን ለመቆጣጠር ነው። እንደዚህ ሲያደርግ ምንድን ያደረገው ህገ መንግስቱ የሰዎችን መብት በግልጽ ያወቀበት ሁኔታ አለ። በግልጽ ያልተዘረዘሩ መብቶች ደግሞ የሰው መብቶች ደግሞ እንዲቀጥሉም ህገ መንግስት ይናገራል። ስለዚህ በአንድ በኩል የዜጋው መብት አለ፣ በሌላ በኩል እነዚህ መብቶች እንዳይደፈሩ እንዲጠበቁ መንግስት ህግና ስርዓት የማስከበር ግዴታም አለበት። ልክ ሰው ነጻነት ሲኖረው ወይም መብት ሲኖረው ግዴታ ያለውን ያህል መንግስትም ሰው ሰላማዊ ህይወት ሲኖር ህግና ስርዓት የማስጠበቅ ግዴታ ሲኖርበት መብትም አለው። ማለት ራሱንም የመከላከል መብት አለ። አንድ ጊዜ ሰው ሰዎች ለጻመታቸው ለመኖር ሲሞክሩ ህግ የተቀመጠ ገደብ የማለፍ አስማሚያው ይታያል ወይ ንግግሮች አሉ። ሰዎች ህግ ከታወቀላቸው በላይ ሄደው አንዳንድ ህግ ሲጥሱ ይገኛሉ። ያን ህግ ሲጥሱ መንግስት ህግን የማስከበር ግዴታ አለበት። በሌላ በኩል ደግሞ መንግስት ለማስከበር የሚያስችለው ስልጣን ያለውን ያህል ያ ስልጣን አንዳንድ ገፍቶ ሲሄድ የግለሰቦች መብቶች ይጣሳሉ ማለት ነው። ስለዚህ አዳጊ በሀሳብ ደረጃ ሚዛናዊ የሆነ ግንኙነት ይዘው በነጻነት ስኪም ውስጥ አምነቶች ላይ ባሉ ገደቦች ማለት ማለት በግለሰቦች ነጻነትና በመንግስት ስልጣን መካከል ሚዛናዊ የሆነ ግንኙነት ሊኖር ነው የሚፈለገው።
ብቻ ኮሚኒቲ በጣም አመሰግናለሁ ዶክተር አወል። ምናልባት እንግዲህ በኢትዮጵያ አዋጆችና ህጎች ላይ የሚጨምሩት ነገር ከሌለ በአለም አቀፍ ውስጥ እንደዚህ ያሉ የመብት ጥሰቶች ሲፈጸሙ ሰዎች ሲገደሉ ኢትዮጵያ ውስጥ ያሉት ሰዎች ወይም ይሄን ድርጊት የፈጸሙ ሰዎች ሊጠየቁበት የሚችል አለም አቀፍ ህግና አዋጆች አሉ ወይ ወይም ኢትዮጵያ የተቀበለቻቸው ህጎች አሉ ወይ?
በመሰረቱ ይሄ ከያጋ በተያያዘ ወንጀሎቹ በአለም አቀፍ ደረጃ እውቅና ተሰጥቷቸው የተወሰነ ደረጃ የደረሱበት ሁኔታ ካለ በስተቀር አለም አቀፍ ህግ ጣልቃ ገብቶ እነዚህ ሰዎች በዚህ አይነት መልኩ መቀጣት አለባቸው የሚል ፕሪስክሪፕቲቭ የሆነ ነገር የለም። አለም አቀፍ ህግ በተለይ ሰብአዊ መብት ማንኛውም ግለሰብ በህይወት የመኖር መብት እንዳለው፣ ይህ በህይወት የመኖር መብት ደግሞ የራሱ የሆኑ የተለያዩ የሚተወቁበት ሁኔታ አለ። ግን አለም አቀፍ ህግ በመሰረቱ የአንድን ግለሰብ በህይወት የመኖር መብት ይጠብቃል፣ ያስከብራል። የግለሰቦች መብት አግባብነት ባሌለው መልኩ የሚጠፋ ከሆነ አገሮች እነዛ ግለሰቦች ላይ ህይወት ማጥፋት እርምጃ የወሰዱ ግለሰቦች ላይ አግባብነት ያለው የዳኝነት እርምጃ እንዲወስዱ ያስቀምጣል። ከዛ ባለፈው መልኩ ግን አንድ ግለሰብ ስለተገደለ አለም አቀፍ ህግ በራሱ ጊዜ ግለሰቦችን የሚቀጣበት ሁኔታ የለም። ማለት ለዛ ጉዳይ የተፈጠረ የወንጀል ለምሳሌ ፍርድ ቤት የለም ማለት ነው። የተፈጸሙት ወንጀሎች የተወሰነ ክብደት ያላቸው ካልሆኑ በስተቀር ይህም የዋር ክራይም ካንስ ጌስ ማለት ምናምን የምንለው ማለት ነው። ስለዚህ ይሄ ኤሴንሻሊ እንደዚህ አይነቶቹ ችግሮች ወይም ወንጀሎች በአገር አቀፍ ደረጃ የሚታዩ ነው የሚሆኑት። ከአገር አቀፍ ህግ ደረጃ ያው ህገ መንግስቱ የሚያስቀምጠው ትምህርት በህይወት ከመኖር መብት ጋር የተያዙ ነገሮች አሉ። ቁምላችን በደንብ አንድ ትንሽ እኔ ከህገ መንግስቱ አንጻር ማለት የምፈልገው ነገር አሁን አቶ ሙሉጌታ ያሉት ከፍልስፍናው አንጻር ብሎ ያነሱት ነጥብ ላይ ነው። ህገ መንግስቱ በመጀመሪያ ደረጃ ዋናው መነሻ ሀሳቡ የህዝብን መብት እና የህዝብን ጥቅም የማስከበር እንጂ የመንግስትን ስልጣን የመጠበቅ አይደለም፣ መነሻው ማለት ነው። መንግስት ኢሴንሻሊ እነዛን ስልጣኖች የሚጠቀመው የህዝቡን የግለሰቦችን ጥቅም ለማስከበር ነው። ስለዚህ የመንግስት መብት አክቹዋሊ ሁለተኛ ደረጃ ነው ከህገ መንግስት ስልጣን አንጻር። ምናልባት እንግዲህ እዚህ ላይ የተለያዩ ሁኔታዎች ሊኖሩ ይችላሉ ህገ መንግስቱን በተመለከተ። ግን እኔ እስከማውቀው ድረስ ከመንግስት ጥቅም የሚነሳ ምንም አይነት ፍልስፍና እንዳሌለ ነው በተያያዘ ማለት ነው። በተለይም ደግሞ እንደ ኢትዮጵያ አይነት ሀገር መንግስት የህግ በላይነትን የማይቀበልበት ዲሞክራሲያዊ ተቋሞች የሌሉበት ህገ መንግስቱ የሚያስቀምጣቸው መብቶች መንግስት ራሱ የማያከብበት ኮንቴክስት ውስጥ ከመንግስት ጥቅምና ከመንግስት ስልጣን ተነስቶ የሚሰጥ ትንታኔ አትሊስት ከህገ መንግስት ስልጣና አንጻር ችግር ያለበት ይመስለኛል እኔ። ስለዚህ እውነት ነው መንግስት የህግ በላይነትን ማስከበር መቻል አለበት። የህግ በላይነት ካልተከበረ የሰዎች ግለሰብም እንደ ህዝብ ያላቸው መብትና ጥቅም ላይ ከበር ይችላል። ነገር ግን መንግስት ራሱ የህገ መንግስቱንና የህግ ተቋማትን እንደ መሳሪያ በሚጠቀምበት ስርዓት ውስጥ መንግስት ስልጣኑን የመጠበቅ ኃላፊነት አለበት፣ መብት አለው። የህገ መንግስቱ ዋናው አላማ ያ ነው የሚለው ትንታኔ ከዛ አይነቱ ትንታኔ ጋር አልስማማም።
ከመንግስት ጥቅም ጋር የሚነሳ ፍልስፍና የለም ነው ያሉት ዶክተር አወል። አቶ ሙጌታ አረጋይ ደግሞ እንደሱ አይነት ፍልስፍና እንዳለ ጠቅሰዋል። ምናልባት አቶ ሙጌታ እዚህ ላይ መልስ ሊኖራቸው ይችላል፣ ወደ በኋላ እንመጣበታለን። አሁን ወደ ተነሳንበት ጉዳይ መሄድ ስላለብን ነው። አቶ ቁምላቸው መጀመሪያ ላይ እንደጠቀስኩት በሪፖርቶቹ የበርካታ ሰዎች ህይወት እየጠፋ ነው። በቁጥር ነው እንጂ የሰዎቹ ማንነት ይሄን እከሌ የሚባል ሰው እከሌ የሚባል የቤት ቁጥር ያለው ይሄን ያህል እድሜ ያለው የሚል የተመዘገበ ቁጥር እንኳን የለምና እንደዚህ አይነት ግድያዎች በዚህ ጊዜ ውስጥ በሚፈጸሙበት ጊዜ የሚጠየቀው አካል እንዴት ነው ሊጠየቅ የሚችለው? ማን ነው ሊጠይቀው የሚችለው?
ሁለት ደረጃ ከፍሎ ማየት የሚቻል ይመስለኛል። ለምሳሌ እንደዚህ አይነት ግድያዎችን የፈጸሙ የጸጥታ አካላት ቢሆኑ የመከላከያ ሰራዊት አባላት ወይም የፖሊስ አባላት እንዲሆኑ፣ ያ ፖሊስ አባል ግድያውን የፈጸመው በራሱ ተነሳሽነት ከሆነ በግሉ የሚጠይቅበት ነገር ይላል ማለት ነው። በግሉ የመጠየቅ ጉዳይ ደግሞ በፖሊስ ቁጥጥር ስር ሆኖ መላታረ ተደርጎበት አቃቤ ሕግ ተስተወርቶበት ፍርድ ቤት ይቀጣል ማለት ነው። ከዛ በተጨማሪ ግን ከይህ ግድያው ከተፈጸመው የጸጥታ ሰራተኛ የመከላከያ ሰራዊት ፖሊስ አባል በተጨማሪ ግድያውን ያዘዘ አካል ካለ በቀጥታ ለምሳሌ ወደዚህ የሚተኮስ የያዘዘ አዛዥ ካለ እሱም እንደዚሁ አብሮ በዋና ወንጀል ተጠያቂነት ክስ ይቀርብበታል። እንደዚሁ ቅጣቱ የሚወሰንበት ይደረጋል ማለት ነው በፍርድ ቤት ላይ እና ይሄ ነው ያለው አሰራር። ስለዚህ ልክ በመደበኛ ወንጀል ሂደት ካለው ብዙ የተለየ አይደለም። የሰዎችን በቁጥር ስር የመዋሉ ለፍርድ ማቅረቡ እንዲቀጡ ማድረጉ ግን ይህን ስራ መስራት የፖለቲካ ቁርጠኝነት ይጠይቃል። እንግዲህ እኛም እንደ ሰብአዊ መብቶች ጉባኤ ብዙ ጊዜ ሪፖርቶች እናወጣለን። ሪፖርቶች ስናወጣ ቀንበጠናሳይነታ ሰዎች ተቃውሟቸውን ለመግለጽ ተነሳበት ጊዜ ወይም ዳየት እንቅስቃሴዎች ባሉበት ጊዜ ህገወጥ ግድያዎች መፈጸማቸውን በተለያዩ አካላት እንገልጻለን። ነገር ግን ይሄ ተጣርቶ ሰዎቹ ለፍርድ እንዲቀርቡ እንዲጠየቁ ቅጣት እንዲተላለፍባቸው እስከማይታወቅ ድረስ ተደርጎ ያቀምላል።
አቶ ሙልጌታ ማን ነው ይሄንን ኃላፊነቱን ወስዶ ሰዎች እንዲጠየቁ የሚያደርገው? በህግ የተቀመጠ ግፊት የሚያሳድር አካል አለ ወይ?
እንግዲህ በህገ መንግስቱ መሰረት መነጋገር ከቻል ህገ መንግስት የተለያዩ ተቋማት አሉ። አንድ ተቋም ለምሳሌ ኤክሴክቲቭ ማለት ስራ አስፈጻሚ ነው። ከስራ አስፈጻሚ ደግሞ አንዱ ለምሳሌ የጠቅላይ አቃቤ ህግ ቢሮ አለ። የጠቅላይ አቃቤ ህግ ቢሮ ስራው እንደዚህ አይነት ወንጀሎች ሲሰሩ ወደ ፍርድ ቤት አቅርቡ ወንጀለኛ ወይም ጥፋት አጠፋውን ሰውዬ መጠየቅ ነው። ስለዚህ ይህን በተቋም ደረጃ አለ፣ ፍርድ ቤትም አለ። ጉዳይ ሲቀርብለት ፍርድ ቤት ይዳኛ ብለሽ ትጠብቃለች። አሁን ኢትዮጵያ ውስጥ የቸገረው ምንድን ነው? እነዚህ ተቋሞች የሆነ ፋሽን እየሰሩ አይደለም። አስፈጻሚው አካል ሙሉ በሙሉ ስለሚቆጣጠራቸው አስፈጻሚው ራሱ በተግባር የምንቆጣጠርበት መንገድ ስለሌለ መንግስትና ፓርቲ አንድ ስለሆኑ የተፈጠረ አሁን የኢትዮጵያ ችግር በአንድ ቃል እኔ ሳጠቃለል ኢትዮጵያ ፖለቲካ ችግር የተጠያቂነት አለመኖር በተግባር የመንግስት ወታደሮች ጸጥታ አስከባሪዎች ተጠሩ የሚባሉ ከሚገባውም ላይ አልፈው በህግ ከሚችሉት በላይ አልፈው የሰዎችን መብት ሲነኩ መቆጣጠር የምንችልበት በተግባር የሚታይ ነገር አይታይም። ለምን? ህጉ ተግባራዊ የሆነ አይደለም። ህገ መንግስት ራሱ ተግባራዊ እየሆነ እንዳልሆነ መንግስት ራሱ በቅርብ አውጭቱም ጠቅላይ ሚኒስትሩ በግልጽ ተናግረዋል። ህገ መንግስቱ ተግባራዊ አልተደረገም ብለዋል። ህገ መንግስቱ ተግባራዊ ባልተደረገበት እና ተቋማቱ ነጻ ሆኖ በማይሰሩበት ሁኔታ መንግስት ጥያቄ ማድረግ ስለናባል። ሌላው ትንሽ መንካት የሚፈልገው ዶክተር አወል ያለው ላይ መጀመሪያ ስለ ኢትዮጵያ ህገ መንግስት ነው ያወራሁት። በአጠቃላይ ህገ መንግስት ሁለት ስልት ናዎች አሉት። ምንድነው? ሰዎች ያለ መንግስት መኖር አይችሉ የሚል እምነት አለ። ስለ ኢትዮጵያ ህገ መንግስት እንደሚያደርገው አንቀጽ 8 ላይ የፖፑላር ሰቨንት ወይም የህዝብ የበላይነት ወይም የህዝብ ሉዓላዊነት የሚሰጥ ነው የሚከተለው። ስለዚህ መብቶች መሆኑ ነጻነቶች የህዝብ ናቸው። ይጀምር ከዚህ ተቆጥቶ መንግስት የሚባል ነገር ይፈጠርና ያ መንግስት ምንድነው? የህዝብ አገልጋይ። ህገ መንግስት ያስፈለገን የሰዎችን መብት ለማወቅ አለ ወይም መብት ለመፍጠር አለ። መብት ባለቤትና ህዝብ ነው። ግን ህዝቡ መንግስት ሲፈጠር የመንግስት ስራ ምንድነው? ህግና ስርዓት ማሰ ህግና ስርዓት የሚያስከብርበትን ያህል ስልጣን ይሰጠውና ከዛ ውጭ እንዳይነቃነቅ በግልጽ ህገ መንግስት የሚባል ነገር ይወጣል። የኢትዮጵያ ህገ መንግስት እንደዚህ ነው የሚለው ሰው ምን እያልኩ ነው? ህግና ስርዓት ጠብቅ የተፈጠረ ይህ መንግስት ስራው እንዲሰራ ስራው መስራት የሚያስችለውን ያህል ስልጣን ያስፈልገዋል። መንግስት ራሱን ጠብቆ እንደ መንግስት መቆም እስካልቻለ ድረስ ህገ መንግስት የሰጠውን ሰው አንስቶት አይችልም። እና ህገ መንግስቱ ፕራይመሪሊ የሰዎችን ነጻነት የምናውቅበት መሳሪያ ነው ብዬ አልቀበልም። በዚህ በኢትዮጵያ ህገ መንግስት ስላወቀው አይደለም ህዝቡ ስልጣንና መብት የሚኖረው። ህዝቡ የስልጣን የበላይ ባለቤት ስለሆነ ከዛ ነው የሚጀምረው። ከዛ በኋላ ነው መንግስት የሚፈጠረው። ስለዚህ ያ ኋላ ያመጣው መንግስት መቆጣጠር እንድንችል ገደብ የለሽ ስልጣን ነው። በምንድነው የመንግስት ስልጣን የሚገደበው? በወንጀለኛ መቅጫ ህግ አይደለም፣ ህገ መንግስት ነው። ስለዚህ ይሄ ህገ መንግስት ዋና አላማ ዋና ነው ያልኩት ህገ መንግስት መፈጸም ላይ ታያውቅ ማለት ነው። የመንግስትን ስልጣን ለመገደብ ተሳስሮ ለመቆጣጠር።
ዶክተር አወል የህግ ፍልስፍናና የህገ መንግስት ፍልስፍና እንዳይሄድብን ጉዳዩ ምክንያቱም የተነሳንበት አንኳር ጉዳይ አሁን በኢትዮጵያ ውስጥ ያለውን ነባራዊ ሁኔታ የሚዳስስ ስለሆነ ምናልባት እንደው በጣም አስፈላጊ ነው ካላሉ ብንሄድና በሌላ ጊዜ ስለ ህገ መንግስቱ ፍልስፍና ብንመለስበት
እንችላለን። እዛ ላይ እንኳን ብዙ መከራከር አይኖርብንም። ግን አንድ ነጥብ ማንሳት የምፈልገው ኢትዮጵያ ውስጥ ከተጠያቂነት ጋር በተያያዘ የህግ ክፍተት ስላለ አይደለም ከመንግስት ጋር ግንኙነት ያላቸውና የህግ አስፈጻሚ አካሎች ወንጀል ስር የማይጠይቁበት ምክንያት ህጉ በጣም ግልጽ ነው። በአብዛኛው ዲሞክራሲ የሆኑ ሀገሮች የሚደረገው ነገር ምንድን ነው? አንድ ሰው ወንጀል ሊባል የሚችል ድርጊት ከፈጸመ፣ ሰው ከገደለ ማለት ነው፣ ፖሊስም ይሁን መከላከያ ሰራዊትም ይሁን ለህግ መቅረብ መቻል አለበት። ለህግ ቀርቦ ህጉ የራሱን መርሆች አካሄዶች ተከትሎ ያንን ግለሰብ ነፃ ነው ካላለው በስተቀር ያ ሰው ተጠያቂ መሆን መቻል አለበት። ኢትዮጵያ ውስጥ ያለው አሰራር ግን እንደ ፖሊሲ ማለት ነው፣ ፖሊስ ወይም ደግሞ የመከላከያ ሰራዊት ሰው ሲገድል ኦልሞስት እንደዛ ከህግ በላይ እንደሆነ ነው የሚታሰበው፣ አይጠየቁም። የመከላከያ ሰራዊት ከአቃቢ ህግ ከፖሊስ በላይ ነው። ስለዚህ ዋናው ችግር የፖሊሲ ችግር፣ የፖለቲካ ፍላጎት አለመኖሩ እንጂ የህግ ችግር ኖሮ አይደለም። ሁሉ ነገር ትንሽ ንፈሳዊ ተማሪ ፈልጌ ነው ከፍቅርሽልኝ ደስ ትንሽ ማለት የምፈልገው ይሄ ከህግ መንግስት ጋር በተያያዘ አቶ ሙሉጌታ ያሉት ከዚህ ምስ ጋር በተያያዘ የተለያዩ ፍልስፍናዎች ሊኖሩ ይችላሉ። አይ ቲንክ እዚህ ላይ ረጅም ጊዜ ውስጥ ልንከራከር እንችላለን። አንድ ማለት የምፈልገው ነገር ግን ምንድን ነው፣ ልክ ኖት የኢትዮጵያ ህገ መንግስት እንደ ሌሎቹ ሀገር ህገ መንግስቶች ታሳቢ የሚያደርገው የህዝቡን የበላይነት ነው፣ የህዝብን ሉዓላዊነት ነው። ምንድን ነው ብለን ስናይ ታሳቢ የሚያደርጋቸው ጽንሰ ሀሳቦች አሉ። ነገር ግን መንግስት የህዝብ አገልጋይ ነው የሚለውን ጽንሰ ሀሳብ ስናይ የኢትዮጵያ መንግስት የህዝብ አገልጋይ ነው ወይ? እውነትስ የኢትዮጵያ መንግስት እንደ መንግስት ህገ መንግስቱን የማያከብር ከሆነ ከህገ መንግስቱ ጋር ያ መንግስት የሚኖረው ግንኙነት ምንድን ነው? ለምሳሌ አሁን ኢትዮጵያ ውስጥ በቅርብ ጊዜ ህዝብ እየገደለ ያለው የመከላከያ ሰራዊቱ እንደሆነ ይነገራል። የመከላከያ ሰራዊቱ ደግሞ ህገ መንግስቱ የሚያስቀምጠው አንቀጽ 87 ላይ ዋናው ስራው የሀገር ሉዓላዊነትን ማስከበር ነው። ሌሎች አገር ውስጥ የሚፈጠሩ ብጥብጦች ወይም ደግሞ የህግ የበላይነት አለመከበር ችግሩ እንኳን ቢኖር የመከላከያ ሰራዊት ሊገባ የሚችለው እንደዚህ አይነት ነገር ውስጥ የአስቸኳይ ጊዜ አዋጅ ሲታወጅ ብቻ ነው። አስቸኳይ አዋጅ ባለበት ጊዜ የመከላከያ ሰራዊት ጣልቃ ሊገባ የሚችልበት ምን ሁኔታ የለም። የመከላከያ ሰራዊት ህገ መንግስቱ መቀበል አለበት፣ ህገ መንግስቱ ማክበር መቻል አለበት። ለማንኛውም የፖለቲካ ድርጅት የመርካ ፓርቲ መድሎ ማሳየት መቻል የለበትም። መርሁ ይሄ ነው። ኢትዮጵያ ውስጥ ግን የምናየው ይሄን አይደለም። ስለዚህ ህገ መንግስቱ በመንግስት የማይከበር ከሆነ መንግስት ተመልሶ ያንኑ ህገ መንግስት ራሱን ለመጠበቅ የሚጠቀምና ኢንቮክ የሚያደርግ ከሆነ አትንክ እሳቸው ካሉት ከመሰረታዊ የፖፑላር ሶቨሬንቲ አንጻር አካኪ ችግር ያለው ይመስለኛል።
እሺ ዶክተር አወል እናመሰግናለን። መልሼ ወደ ተነሳውበት ጥያቄ ነው እኔ የማመጣችሁ። እንዳነሳችሁት በኢትዮጵያ ህግ እና በአዋጆቹ ግድያን የፈጸመ ሰው የአንድን ሰው የመኖር መብትን የጣሰ ስለሆነ በህግ ይጠየቃል ነው። በኢትዮጵያ ነባራዊ ሁኔታ ደግሞ ይሄን ተጠያቂነት እያየን አይደለም። ምክንያቱም ይሄንን እንዲጠየቁ የሚያደርገው አካል ስራውን እየሰራ አይደለም ነው። አሁን እንደዚህ ካልሆነ ወደፊት የሚጠየቁበት አሰራር ይኖራል ወይ? ካለስ የመረጃ አመዘጋገቡ ወደ ህግ ሲመጣ ምን ይመስላል? እንዴት በምን አይነት መረጃዎች ነው ተጠያቂ ሊሆኑ የሚችሉት? አቶ ቁምላቸው
ሸምስክላል ሳዴ ከደርግ መንግስት መልዕክት በኋላ ተቋቁሞ ነበረው የግድያ አቃቤ ህግ መስሪያ ቤት በደርግ የተፈጸሙ የሰብአዊ ጥሰቶችን ወንጀሎች ከነበረው የወንጀል መቅጫ አከራካሪ ቢሆን የዘር ማጥፋት ወንጀል የሚባሉ ነገር ጭምር ብዙ አመታት ካለፉ በኋላ አጣርቶ ለፍርድ እናቀረበ ላስታውሳለን። ምክሮች እንዳሉ ሆኖ ማለት ስለዚህ እንዲአይነት ወንጀሎች ተፈጸሙ ሲገኝ ጊዜ ካለፈ በኋላም ምርምሮ አጣርቶ ለፍርድ ማቅረብ ይቻላል። ያን የማድረግ ረገድ የሚገጥመው ዋናው ተግዳሮች ምንድን ነው ከተባለ እንግዲህ ድርጊት ሲፈጸም እያዩ ምስክሮች ህይወት ላይኖሩ ይችላሉ። እነኛ ምስክሮች ህይወት አለመኖር ብቻ ሳይሆን ቦታ ሊቀይሩ ይችላሉ። በጊዜ የተፈጸመው ነገር ሊያስታውሱ ይችላሉ። ከጊዜው ብዛት ሊዘነጋቸው ይችላል። በዚህ ምክንያት ማስረጃውን በማያሻማ ሁኔታ ሰው ተከሳሹ ድርጊት መፈጸሙን ለማረጋገጥ ፈተናዎች ይገጥማሉ። ስለዚህ እንደዚህ የምንበት ጊዜ ምናልባት የወንጀል ድርጊት መፈጸሙትን ግለሰቦች ወይም አካላት ሁኔታ ለፍርድ ማቅረብና ተገቢውን ቅጣት እንዲያገኝ ለማድረግ መሰናክል ሊገጥም ይችላል። ምክንያቱም በወንጀል የሚያወጣ ህግ የሚያስነሳ ችግር በግልጽ አይቀመጥም። በዓለም አቀፍ ደረጃ የሚታወቀው ማለት ማንም ሰው ከምክንያታዊ ጥርጣሬ ውጭ ወንጀል መፈጸሙ ካልተረጋገጠ በስተቀር ጥፋተኛ አይባልም። ስለዚህ ከምክንያታዊ ጥርጣሬ በላይ ለማረጋገጥ ከባድና አስቸጋሪ ሊሆን ይችላል።
እንደ ማስረጃ አያያዙ እና እንደ ማስረጃ አመዘጋገቡ ወደፊት ነው እሱም ችግር ሊገጥመው ይችላል ነው አቶ ቆምላቸው ሀሳቦት? እንደ
በግለሰቦች እና መንግስታዊ ባልሆኑ ተቋማት የሚደረግ የማስረጃ አሰባሰብ ወደፊት በሚካሄድ የፍርድ ሂደት ጠቃሚነቱ እንዳለ ሆኖ ግን የራሱ ሙስሊሞች አሉት ቅድም ባልኩት ምክንያት ማለት ነው። ምክንያቱም ከፍተኛ ማስረጃ ሲሆን ነው ለዳኞችም የሚያመቸው በመስቀለኛ ጥያቄ ሙሉት ማጣራት የሚቻለው። አስቀድሞ የተሰበሰቡ ማስረጃዎች ፍንጮች ሊሆኑ ይችላሉ፣ ለወደፊት ምርመራ መነሻ ሊሆኑ ይችላሉ፣ በተወሰነ ደረጃ ማስረጃ ነው ማለት ሊቀርቡ ይችላሉ። ግን በማሻማ የማረጋገጥ አቅም ሀገር ይኖራቸዋል ወይ አሁን ባለንም የሚሄዳ ሰበር ብሎ ትንሽ የሚያጠይቅ ይመስለኛል።
አቶ ሙልጌታ እንግዲህ እስካሁን በተነሱት ነገሮች ላይ ምናልባት እንደው የታለፈ ሊናገር የሚገባውና የታለፈ ነገር አለ ካሉ እሱን ጨምረው መናገር ይችላሉ። ግን ከአቶ ቁምላቸው ሀሳብ እንደገባኝ በጊዜ ሂደት ማስረጃዎች ሊጠፉ ስለሚችሉ የማስረዳቱን ነገር በጣም ሊጎዳው ይችላል ነው። ያ ደግሞ ተጠያቂነቱንም የማደብዝዝና አደጋው የደረሰባቸው ሰዎች ወይም ህይወታቸው ያጡን ሰዎች ፍትህ የማግኘት መብት ይጻረራል ማለት ነው። እንደዚህ ከሆነ እንዴት ተጠያቂነት ያለባቸውን ሰዎች እንዲጠየቁ ማድረግ የሚቻልበት ሌላ መንገድ አለ ወይ? በህግ
አቶ ቁምላቸው በጥሩ አድርጎ አስቀምጦታል። ከዛ የወጣ ነገር ምን አላውቅም። አሁን እኔ ከዚህ በኋላ እንዴት ነው ወደፊት ሄድ ያለብን? ሞት እየተለመደ ነው። ለምሳሌ ዛሬ አንድ ሰው ይሞት እና ነገ ደግሞ ሁለት ሰው ሞት ይባላል፣ ከነገ ወዲያ አስር ሰው ሞት ይባል እና እዚህ እያለ ከቀጠለ እንዴት ነው ይህ ህብረተሰብ እንደ ህብረተሰብ መቅጠል የሚችለው ከሚለው ጥያቄ ጋር መያያዝ ይችል። ምክንያቱም ተጠያቂነት ስላለፈው ብቻ ሳይሆን ስለወደፊቱም እኔ በጣም ክንሰ የምናደርገኝ ከአሁን በኋላ እንዴት ነው መቀጠል የሚችለው፣ ከአሁን በኋላ ተጠያቂነትን ማፈን የሚችልበት መንገድ አለ የሚለው ጥያቄ ለመመለስ መሞከር እኔ የለም ነው የምለው። አሁን ባለንበት የምንቀጥል ከሆነ ተጠያቂነት ጠርቶ ህልውናችን ችግር ውስጥ ይወድቃል። ሰው መሆን ያለበት እንግዲህ ይሄ መንግስት መሰልጣን ላይ ያለው ከዚህ መንግስት መጀመር አለብን ብዬ ነው የማስበው። አሁን አገሪቱ ከህግ ጥያቄ አልፋ ወደ ፖለቲካ ቀውስ እየተለ የገባች ህግና ስርዓት አሁን እየተሰበረ፣ ስለዚህ በኖርማል ጊዜ የምታየው የህግና ስርዓት አይነት አይደለም እያወራን ያለ ነው። ምክንያቱም በየቦታው ሰላማዊ ሰልፎች፣ ረብሻዎች፣ ጥብቆች እና ፖለቲካል ክራይሲስ አለ። የፖለቲካ ቀውሱ ስላለ ከዚህ መጀመሪያ ወጥተሽ ነው ለተረጋጋ ህግና ስርዓት ውይይት ውስጥ መግባት ይችላል። ከዚህ ለመውጣት መንግስት እድሉ አለው፣ ቴዎሬቲካል እድሉ አለው። እና መንግስት ማድረግ ይችላል። ልክ ራሱ ምታደርገዋል፣ ተሳስቻለሁ ብለዋል፣ ተሳተኛ ነው ይችለዋል፣ ይቅርታ ጠይቋል። ከዚህ ተነስቶ የኢትዮጵያ ህዝብ ወደፊት የተረጋጋ ህይወት እንዲኖረው ለማድረግ የሚያስችሉ እርምጃዎች መውሰድ መቻል አለበት። ይሄ መውሰድ ካልቻለ ሀገሪቱን ለከፋ ቀውስ ትዳረጋለች። ይገርማል። የተጠያቂነት ነገርም እንደ ቁም ነገር ላይ ሊሆን ይችላል። ምክንያቱም ተጠያቂነት የምናወራው የተጋጋ ፍራሽ ነው ብቻ። ስለዚህ እኔ የምለው የተጠያቂነት ጥያቄ አሁን አካዳሚክ ወሬ ነው። ዋና ቁም ነገራችን መሆን ያለበት አሁን ከዚህ በኋላ ያ የምንሰራ ነገር እንዳይከሰት ምን መደረግ አለበት የሚለው ላይ ሳተኮር፣ ይህ መንግስት አዲስ ሎጅ ፓኬጅ ማምጣት አለበት። ህግና ስርዓት የሚሰፍንበት መንገድ ልክ እንደተባለ ዶክተር አወልን እንዳለው መንግስት ተጠያቂ የሚሆንበት ተጠያቂ።
አቶ ሙልጌታ ግን አንድ ጥያቄ አለኝ እንደው ከመቀጠሎት በፊት ከዚህ በኋላ ነው ይሄኛው የህግ ጉዳይ እንደው ቅንጦት ነው አይነት ሀሳብ ነው ያነሱትና ከዚህ በኋላ ስላለው ነው ሲባል፣ ከዚህ በፊት ግን የሞቱባቸው ሰዎች ቤተሰቦች አሉ። አንዳንድ ቤተሰቦችን ስናነጋግር ከአንድ ቤት አራት ሰው ያጣ ሰው አለ። በዚህ ባለፉት ሁለትና ሁለት ዓመት ተኩል ውስጥ እንኳን እንደ ወደ ኋላ ሳንሄድ በርካታ ሰዎች ቤተሰቦቻቸውን አጥተዋል። እነሱ ራሳቸው ሌሎች ግጭቶችን፣ ሌሎች ቂሞችን የመቀስቀስ አቅም አላቸውና የነዛ ሰዎች በደል የሚጠየቅበት ስርዓት መኖሩን በህግ አለ ወይ ወይም አሰራር አለ ወይ ብሎ ማንሳት ተገቢ ይመስለኛል። እና ለዛ ነው ጥያቄውን ያነሳ ነው። ይሄ ወደፊት የሚለው እንደው መጀመሪያ ላይ በመግቢያውም ላይ አንስቼዋለሁ። ከዚህ በኋላስ ብዬና ይሄም እንደው ጉዳይ ሆኖ መነሳት የለበትም ወይ?
ይኸውልሽ ሲሆን እኔ ምን እያልኩ ነው፣ ኦልሬዲ ዶክተር አወልም ሆነ አቶ ቁምላቸው ተሰርገውታል። እኔ እሱ ላይ እየጨመርኩ ነው። እንደኔ እምነት አሁን እነዚህ ቤተሰቦቻቸው የተገደሉባቸው ሰዎች ጎጆዎችን የሚጠይቅበት በተግባር ማለት ህግ እንዳለ ተነጋግረናል። በተግባር ግን ሰው እየተጠየቀ አይደለም። እየተጠየቀ ያልሆነበት ምክንያት ምንድን ነው? መንግስት በተግባር የሚጠየቅበት መንገድ ስለሌለ መንግስት ይጠየቃል እየደጋገመ እኮ ነው። ተጠያቂነት ጠፍቷል። ተጠያቂነት የለም ባልሽበት ሁኔታ እንዴት ነው ተጠያቂነት ስታወሪ ማለት ነው? አካዳሚክ ስልሽ አይጠቅመም ጥያቄ ወይም ዋጋ ያለውም ለማለት ሳይሆን ተግባራዊ ማለት እየቻልን አይደለም። ይኸው መንግስት እሱም ራሱ በአደባባይ ቋምነዋል። ህጉን ተግባራዊ እያረኩ አይደለም ማለት እኮ ተጠያቂ መሆን አልቻልኩም እኮ ማለት ተጠያቂ እየሆን አይደለም። ተጠያቂ እንዲሆን እንዲያደርግ ነው አይደለም እኛ። ስለዚህ መንገድ የለም ማለት ነው። እና ተጠያቂነት የሌለበት መንግስት ነው አሁን ስልጣን ላይ ያለው እያለ ነው። ሶ ተጠያቂነት አልባ
ህይወት እንዴት ወጣት እንችላለን የሚለው ብናየው ይያልኩ ማለት ነው እንጂ የተጎዱ ሰዎች አሁን ፍትህ አያስፈልጋቸውም ማለት ነው። ግን ፍትህ ሊያገኙ የሚችልበት ሀሳብ የለም በተግባር ህግ አለ። ህጉ ግልጽ ነው። ችግሩ ግን ህጉ ተግባራዊ እየተደረገ አይደለም። ህጉ ተግባራዊ የማድረግ ኃላፊነት የተሰጠው ለመንግስት ነው። መንግስት ደግሞ የችግሩ ምክንያት እንጂ የችግሩ ፍቺ ሲሆን አናየውም። ስለዚህ በዚህ ምክንያት ተጠያቂነት አካዳሚክ ውይይት ነው የምለውም ለዚህ ነው።
ለወደፊቱ ምን መደረግ ይችላል የሚለውን ለመደምደሚያ እናምጣውና ወደ ዶክተር አወል እዚህ ላይ የሚጨምሩት ካለ ዶክተር አወል።
እንግዲህ አሁን ያለንበት ሁኔታ እጅግ በጣም አሳሳቢና አገሪቷ ወደፊት እንደ ሀገር መቀጠል ትችላለች አትችልም ወደሚለውም የሚያስኬድ በጣም መሰረታዊ የሆነ ችግር ነው ያለው። ይሄ ማለት ስለ ተጠያቂነት ማውራት የለብንም ማለት አይደለም። ተጠያቂነት ማውራትና እዚህ ላይ በተወሰነ ደረጃ ብዙ ግንዛቤ መፍጠር እነዚህ ወንጀሎች የሚፈጽሙ ሰዎችን በተወሰነ ደረጃ እንዲታቀቡ ሊያደርጋቸው ስለሚችል ማለት ነው። ነገር ግን ትልቁ ትኩረት መሆን ያለበት በምን አይነት መልኩ ነው አች ሀገር አሁን ካለችበት ክራይሲስ ወጣ ወደፊት እንደ ሀገር መቀጠል የምትችለው የሚለው ነው። በእኔ አመለካከት እንግዲህ ህገ መንግስቱ መሰረታዊ የሆኑ የሚያደርጋቸው ፍሬምወርኮች አሉ። የህግ የበላይነት፣ ሰብአዊ መብቶችን ማክበር፣ ዲሞክራሲ ስርዓቱን ማክበር፣ የዳኝነት ነጻነትን መልሶ ማክበር መቻል፣ የዲሞክራሲ ስርዓቶችን ተቋማቶችን እንዲሰሩ ማስቀድ መቻል፣ እነዚህ መንግስት ሊወስዳቸው የሚችላቸው ነገ ተነገ ወዲያ ማለት የማይጠበቅበት ኢሚዲየትሊ ሊያደርጋቸው የሚችላቸው ነገሮች ናቸው። እነዚህ የምናወራቸው ችግሮች እኮ ዝም ብሎ ከመንግስት ፍቃድና አቅም ውጭ የመጡ አይደሉም። መንግስት ለእነዚህ የፖለቲካ ችግሮች ኃላፊነት እንዳለው አምኗል። ችግሩም የሱ እንደሆኑ ተቀብሏል። መንግስት ምን ማድረግ እንዳለበት ያውቃል። ስለሚያውቅም ነው ቅርብ ጊዜ እኮ የዲሞክራሲ ስርዓቱን ማስፋት መቻል አለብን፣ ሀገራዊ መግባባት መፍጠር መቻል አለብን። ይህንን ለማድረግ ደግሞ በፖለቲካ ጉዳይ በተያያዘ የታሰሩ ግለሰቦችን እንፈታለን፣ ማዕከላዊን እንደ እነዚህ በጣም ወሳኝ እርምጃዎች ናቸው። መሄድ ወደምንፈልግበት አቅጣጫ መሄድ እንድንችል ትልቅ ድል ይከፍታሉ። ነገር ግን መንግስት እነዚህን ውሳኔዎች ካሳወቀ በኋላ በተለያየ መልኩ ወደኋላ እየሄደ ያለበት ሁኔታ ነው ያለው። ለብሔራዊ መግባባት ዲሞክራሲ ስርዓቱን ለማስፋት ወሳኝ ሚና ሊጫወቱ ይችላሉ ተብሎ በህዝቡ አካባቢ የሚታመንባቸው ሰዎች እስካሁን እስር ቤት ነው ያሉት። አንዳንዶቹም አቶ በቀለ ገርባ ከፍተኛ የሆነ የጤና ችግር ላይ እያሉ እየተነገረ መንግስት ምንም ያላለበት ሁኔታ ነው ያለው። ስለዚህ ኳሱ አሁንም ያለው በመንግስት ሜዳ ነው። መንግስት ነገሮችን የማስተካከል አንዱ በላይ አንዱ በታች የሚኖርበት ሁኔታ ጠፍቶ እኩልነት የሚከበርበት ህገ መንግስት በተለያዩ ሀይሎች መካከል ያለውን ሚዛን ሊጠብቅ የሚችልበትን ሁኔታ መፍጠር የሚችል ከሆነ መንግስት የመቻልን ጉዳይ አለን። የሚፈልግ ከሆነ መንግስት እኮ ህገ መንግስቱን አክብሮ ህገ መንግስቱ የሚያስቀምጣቸውን ሊሚቶች ተቀብሎ አደጋ ሲመጣበት ሀይልን ቢጠቀም መገንዘብ ይቻላል። እኔም ቅድም አቶ ሙሉጌታ ካነሱት ነጥብ ጋር ትንሽ ላተስማማውበት ይሄ ነው። መንግስት ራሱን መጠበቅ አለበት የሚለው ነገር ትክክለኛ ነው። መንግስት ሲኖር ነው ሀይል ሲኖረው ነው ሰላምን ማስከበር የሚችለው። ነገር ግን መንግስት ራሱን የመጠበቅን መብት ሊጠቀም የሚችለው ራሱ ህገ መንግስቱ ሲያከብር ከሆነ ራሱ ህገ መንግስቱን ሳያከብር ሀይል ላይ ሲመጣ ብቻ የራሱን ስልጣን ለመጠበቅ ያለ ምንም ገደብ ሀይልን የሚጠቀም ከሆነ አጠቃላይ የፖለቲካ ስርዓቱ ብዙ አይነት መልኩ ሊሰራ አይችልም። የተለያዩ ራሱ ስርዓቱ እየወለዳቸው የሚሄዳቸው የተለያዩ ክራይሶች አሉ። አሁን ግን ዶክተር አወል ያለው ከ26 ዓመት በኋላ የመጨረሻው ስቴጅ ላይ የደረሰ ይመስለኛል እና መንግስት ነገሮችን ማሻሻል የሚፈልግ ከሆነ እድሉ አሁንም አለ ለማለት ነው።
አቶ ቁምላቸው በአጭሩ ለማስቀረት እንዴት ነው መከላከያ መቆጣጠር ያለበት እንደዚህ አይነት ተቃውሞዎች በሚነሱበት ጊዜ የሰው ህይወት እንዳይጠፋ ነው የአንድም ሰው ህይወት እንዳይጠፋ መቆጣጠር ያለበት?
እንግዲህ ተጠያቂነት አለመኖር ሀገሪቷ እየገባችበት ያለው ቀውስ ራሱ ከፍ ያለ አስተዋጽኦ እያበረከተ ነው። በኦሮሚያ ክልል ውስጥ የነበረው እዛ ተቃውሞ ጊዜ አይተነዋል። ተቃውሞቹም ብዙ ከነበሩት ከሚያንገበገቡት ሾዎች ባልተራነሰ መልኩ እንዲቀጥሉ አስተዋጽኦ ሲያደርግ የነበረው የጸጥታ ኃይሎች ከመጠን ያለፈ ጭካኔ፣ ከመጠን ያለፈ የኃይል እርምጃ። አሁንም በቅርቡ ለምሳሌ በወልዲያ ላይ የተከናወነው ነገር ማየት ይቻላል። ያንን ጉዳይ ሰው ብዬ ጠፋነ በቅርብ ጊዜ የመረመረ ሪፖርት የምናጠብቀዋል። ግን ቆቦ እና መርሳ አካባቢ የነበሩ ተቃውሞች አንደኛው ቅርብ መነሻ መክሲ ምክንያት የሆነ ነገር የመከላከያና የጸጥታ ኃይሎች ወልዲያ ላይ ምስሩት ከመጠን ያለፈ እርምጃ ተላዝና ጭምር የፈጸመ ግድያ እና ያ ደግሞ በወቅቱ ተመርምሮ እነኛ ሰዎች ለፍርድ አለመቅረባቸው በምርመራ እንኳ እየተደረገ እንደሆነ ጉዳዩ እንኳ እየተጣራ እንደሆነ መንግስት በግልጽ እንኳን ህዝብ ይፋ አለማረባባት። ተጠያቂነት የህገ መንግስትን የማስከበር ነገር ብቻ አይደለም። የሀገርን መረጋጋት ሀገርን ስቴቢሊቲ በጣም በከፍተኛ ደረጃ እየጎዳ እያናጋ ያለ ነገር ነው ለማለት ነው። ከጀመርኩ በኋላ ግን ኮንትራል ከየቂ ስለታ ሁለት ነገር ነው። አንደኛ ነገር መሆን ያለበት እንደነሱ ዘይ እንቅስቃሴ የሚኖርበት ጊዜ እንቅስቃሴዎቹ ገበንግስቶ ከተደረገ ገደብ ውስጥ እንዲከናወኑ መደበኛ ስልጣን የማስከበር ስራ ለክልሉ የፖሊስ ኃይል እንዲተዋጣ ነው አንደኛው ነገር። ሁለተኛው ነገር የክልሉ የፖሊስ ኃይልም ቢሆን እንዴት አድርጎ እንዲያነሱ ቃዶችን መቋቋም እንዳለበት ማለት ዜጎች በሰላማዊ መንገድ አሳላቸው እንዲገልጹ ተቃውሟቸው እንዳሰሙ ነገር ግን ወደ ወንጀል ተግባር እንዳይገቡ ጭምር እነሱንም ከለጥቃት የመጠበቅ ስራው ሊፈተና እንዳለበት የሚገልጽ ዝርዝር የኃይል አጠቃቀም መመሪያ አዘጋጅቶ ስራ ላይ መዋል ነው። መመሪያውን ማዘጋጀት መስራ ላይ መዋል ብቻ ሳይሆን መመሪያውንም አድርጎ መጀመሪያ ህዝቡ ውይይት እንዲያደርግበት እንዲያውቀው ዜጋውም ጭምር መብቱን ግዴታውንም እንዲያውቅ የማድረግ ስራ ነው። ይህን ደግሞ ስራ ላይ መዋል ነው ይባልበት ጊዜ ከሱ ህይወት ካለፈ በኋላ ከሱ ከመቅጣት በመለስ በተለያዩ የዲስፕሊን ወቅቶች መጠነኛ እንኳ መተላለፍ መመሪያውን የሚተላለፉ የጸጥታ አካላትን ተጠያቂ ማድረግ እነሱን ማስተማርና ወደ መስመር ማስገባት ነው። ይሄ በባህል ደረጃ መምጣት ያለበት ጉዳይ ነው። ይሄ ከተባለ በኋላ መከላከያና ፌዴራል ፖሊስ ሲጀመር አሁንም ባለው ህግ እንኳ መከላከያና ፌዴራል ፖሊስ የሚገቡት ፌዴራል ኢንተርቬንሽን ፕሮክላሜሽን ይባላል። የፌዴራል መንግስት በክልሉ ጉዳይ ጣልቃ የሚገባበት አዋጅ አለ። የክልሉ መንግስት የወጣ መደፍረት ከአቅሙ በላይ ሆኖ ጥሪ ሲያደርግ ነው ለፌዴራል ጉዳዮች ሚኒስቴር እና በዛ መሰረት ፓርላማ ወይም አስፈጻሚ አካል እንዲወሰን የሚያደርግበት ጊዜ ብቻ። አሁን ይህን ስርዓት እየተከተለ አይደለም ሁኔታው እየተፈጠረ ያለው። አሁን ማን እንደጠራቸው ማታወቀም አስታውሳላችሁ። ሰለንኮ ላይ የኦሮሚያ ክልል ፕሬዚደንት እኛ ጠራናቸውም እኮ ተጠባችን ባይለው አንም እያሉ ነው ተጠቃሚ ገብተው እንደዚያ ተጠፋች ሰጥተዋል። ወልዲያ ላይ በተመሳሳይ መንገድ እንግዲህ በግልጽ የተባረጉትም የተደረገ ህጋዊ ስብሰባ ላይ ተከታታይ የአማራ ክልል ፕሬዚደንት እንዳይነት ጥሪ ለማድረጋቸውን መግለጻቸውን ተንኮላይ እንግዲህ በሚዲያ ቢሆን እና እንደሚ አሁን ያለውን መገራሱ አቶ የመስራት ጉዳይ ነው። በመጨረሻ ግን አጠቃላይ የሚፈልገው ነገር ምንድነው? ይሄ ነገር ከምንም በላይ ተራዊ እንደተገለጸ የፖለቲካ ጉዳይነት እንደሚገለጽ ይህ የፖለቲካ ጉዳይነት አለመታየቱ ከጊዜ ወደ ጊዜ ህዝብ በመንግስት ላይም ህዝብ በህግ ላይም ያለውን እምነት እየሸረሸሩ አሁን ግማሹ ወንጀል ሲፈጸም ተጠያቂ የማይሆንበት ግማሹ የሚጠየቅበት ግማሹ ደግሞ እንደዚሁ ለተለያየ አይነት ጥቃት የሚጋለጥበት አይነት ሁኔታ ሲመጣ ወደ ሰልፍ ጀስቲስ ህዝቡ ፍትህን በራሱ ለመፈለግ እየሄደ ነው። ይሄ በጣም አደገኛ ነገር ነው። መንግስት አሁንም ጊዜው እየረፈደ መሆኑን ተገንዝቦ በዚህ መንገድ የህግ የበላይነትን ማስፈን የዜጎችን መሰረት ለማስከበር ተጨባጭ የሆነ እርምጃ መውሰድ አለበት ለማለት ነው። አመሰግናለሁ።
አቶ ሙልጌታ ቀጥሎ ያው መደምደሚያ ብዬ ስላልኩ ነው ከዚህ በኋላ የሚለውን ሀሳብ ያቋረጥኩትና እስቲ እሱን ያጠቃሉት።
ከዚህ በኋላ መንግስት ማድረግ ያለበት ይየም ሰው እንግዲህ ተወደደን ተጠላን ወደድን ተጠላንም እዚህ ሀገር መንግስት አለ። ያ መንግስት ደግሞ ኢህአዴግ መንግስት ነው። ያ መንግስት አሁንም ልክ ዶክተር አሁን እንዳለው ስራ መስራት ይችላል። ከፈለገ ይህን ቃሲስ ማስፋም ይችላል። ይህ እንዳለ ሆኖ አድርጉምላቸው ያለውም እንዳለ ሆኖ ላለመስገን ማለት ነው። አንድ ነገር መጨመር ፈልጋለሁ። እስካሁን በመንግስት ላይ እናወራ ነው፣ ስለ መንግስት እናወራ ነው። የመንግስት ኃላፊነት እና የመንግስት ጥፋት፣ በሌላ በኩል ደግሞ እንደ ዜጋም ኃላፊነት አለብን። ይህ መሬት ውስጥ የሚኖር ማንኛውም ኢትዮጵያ ውስጥ ያለ ሰላምና ስርአት እንዲጠበቅ ካልፈለገ ሰላምና ስርአት አይ መንግስት ህግና ስርዓትን ማስጠበቅ የሚችለው ዜጋው እስከተቀበለውና እስከተገ ድረስ ይችላል። አሁን እየታየ ያለ አዝማሚያ አደገኛ ይመስለኛል። ከመንግስት ቁጥጥር ውጭ ሊሆን ይችላል። ስለዚህ እኔ ለህዝቡ ኃላፊነት ያለ መሆኑ ማስታወስ ይፈልጋሉ። ምን ማለት ነው? አንድ ሰው ከጎረቤት ጋር ያለ ግንኙነት፣ አንድ ሰው ከሌላው ዜጋ ጋር ያለ ግንኙነት በተቻለ መጠን ሰብአዊ የሆነ ግንኙነት ቢሆን ጥሩ ነው። መንግስት ሲቃወም ህዝቡ ተቃውሞ በተገቢ መንገድ ማድረግ ተቃውሞ ንብረትን ማቃጠል ወይም ሌላውን ዜጋ መጉዳት ሳይሆን በሰላማዊ መንገድ መንግስትን ኤፌክቲቭሊ መቃወም ይቻላል እና ዜጎችንም ማስታወስ የሚፈልገው እኔ ዜጋው ራሱ ሌላውን ዜጋ መብት በማይጎዳ መልክ መሆን አለበት። ያ ተቃውሞ መግለጽ አለበት እና ህዝቡ ኃላፊነት አለበት።
እንደው ዶክተር አወል ወደ አንተ ከመምጣቴ በፊት ምናልባት አቶ ቁምላቸው አቶ ሙልጌታ ሀሳብ ላይ የጨምሩት ነገር ካለ ህዝቡም እንደ ዜጋ ማድረግ ያለበት ኃላፊነት ምንድን ነው የሚለው ላይ
እውነት ነው። እኔም በትክክል እስማማለሁ። ምክንያቱም እንደ ዜጎችን መብታችን እንዲከበር ስንፈልግ ስንጠይቅ የሌሎችን መብት እያከበር ነው የምንወስደው እርምጃ የሚያስከትለውን ውጤት እያመዛዘንም ጭምር መሆን አለበት። የምንወስደው እርምጃ ለምንጠይቀው ጥያቄ መፍትሄ ይሆናል ወይ ውጤት ያመጣልናል ወይ ምንም ያስፈልጋል ባሉበት። ስለዚህ ለምሳሌ ምሬት መግለጫ ቢሆንም የህዝብ ተቋማትን ማቃጠል፣ የመንግስት ተቋማትን ማቃጠል ወዘተ እነዚህ ነገሮች ዞሮ ዞሮ የሚጎዱት ህዝቡ ነው። የወገሩ የሚጎዱት ዜጋውን ነው ተገጧል። እና ይህም ማመዛዘን ያስፈልጋል። ምንድን ነው ያን በማድረጋችን ምክንያት የጨመርነው ነገር ለፍሪም እንደከሚለው ባለውን ላይ ይፈልጋል። ሁለተኛው ግን ደግሞ ሌላውንም ይዘጋመት መጠበቅ ያስፈልጋል። እኛ ወጥ እንድንጣ ስብር እንደማንፈልግሉ። ስለዚህ አሁን ምን ላይው በተለይ በተሮጂያት ይያየናለው ነገር ወደ ይዘክላቻ የሚመስል ነገር ዘር ለይቱ ማስቀጥም የሚመስል አደገኛ ነገር ምንም ያለባቸው ብሩ ናቸው። ከዚህም ካላምንም እንደኛ ነገር በመንገረጃ ዜጎች ለራሳቸው ወጥ እንደሚቆረጥሩት ለሁሉም መልስ ማማከር አለባቸው። ሁለተኛ ነገር ማንም ተቃሚ አሁንም አገርቷን ወደ ራስ ላይ ግልጽታውን ማስቀጣት ሲሆን፣ ሁለተኛ ነገር ይሄን ያደረገ ነገር ደግሞ ለዘመናት የኖረው የመካበርና ምድራዊ ባህላችንን ጅምር ለማጠንከር ያገሽማግሎችን የሃይማኖት መሪዎችን ሐላፊነት የሚሰማቸው ዜጎች በሙሉ ይሄን ነገር ለማስቆም በተሻለ መንገድ በሰለጠነ መንገድ ተቃውሞ የሚገልጽበትን መንገድ እንዲኖር ማድረግ ጥረት ማድረግ አለባቸው። ይሄን ትምል ግን ቅድም እንዳልነው ይህን ባንዱ ገለ ማድረግ የሚሞከርበት በሌላ ግን የጸጥታዎች የተለመረ ምጭካሪና ተመጠናለፈ የኃይል እርምጃ መውሰድ የሚቀጥል ከሆነ ህዝቡን መቆጣጠር አስቸጋሪ ነው። የተቆጣጠሩ ሰው መቆጣጠር ማሳመን ከባድ ያደርገዋል። ስሜታዊነት ውስጥ ስለሚያስገባ ማለት ነው።
አመሰግናለሁ ዶክተር አወል። ማጠቃለያ ነው፣ ሁለት ማጠቃለያ ነው እንግዲህ የሚኖረው ማለት ነው። ሁለት ድል ስለሰጠው ለነሱ
እኔም ህዝቡም እንደ ህዝብ በተወሰነ ደረጃ ህዝቡም የወሰዳቸው እርምጃዎች ላይ በተወሰነ ደረጃ እነዚህ እርምጃዎች እንትንታቸው ምንድን ነው የሚለውን ነገር ማየት ሁሉ ጊዜም ወሳኝ ነው። አሁን ባለንበት ነባራዊ ሁኔታ ብቻ ሳይሆን በማንኛውም ሁኔታ ህዝብ የሚያደርጋቸው እርምጃዎች አንደኛ መንግስት ላይ ማሳደር ከሚፈልገው ጫና አንፃር ምን ያህል ጫና ማሳደር ይችላል የሚለውን ነገር ማየት በጣም ወሳኝ ነው። እንደዚሁም ደግሞ ያንን ትግል ራሱ በሌላ አይነት መልኩ ሊጎዳ የሚችል ሊያኮላሽ የሚችል እርምጃዎች ከመውሰድ መጠንቀቅ ያስፈልጋል። ምንም ጥያቄ የለውም። በተለይም በህዝቦች መካከል አምባገነን ስርዓትን ስትጋፈጭ ሶሊዳሪቲ መኖር መቻል አለበት፣ አጋርነት መኖር መቻል አለበት፣ መተባበር መቻል አለበት። ስለዚህ እነዚህ በህዝብ በኩል ሊኖሩ የሚገቡ ኃላፊነቶች ጋር በተያያዘ የሚነሳው ነገር እኔ እስማማለሁ ሙሉ በሙሉ። ነገር ግን ኢትዮጵያ ጋር በተያያዘ አንድ ማስመር የሚገባ ነገር እነዚህ የምናያቸው ችግሮች ሁሉ የስርዓቱ ነጸብራቆች ናቸው። ስርዓቱ ላለፉት 25 26 ዓመታት ሲጠቀማቸው የነበሩት ሴራዎች አንዱ ማህበረሰብ የበላይ አንዱ የበታች እንዲሆን በተለይም እንደው በህዝብ ደረጃ አንዱ ህዝብ የበላይ ነው የሚለውን ትንተና አልቀበልም። ግን አንድ ብሔር የሚመጣ ኤሊት የበላይ የሆነበትና የራሱን ስልጣን የራሱን ጥቅም ለማስከበር ብዙ ነገሮችን ያደረገበት ሁኔታ ነው ያለው። እነዛ ያፍራች የወሰዳቸው ምርጫዎች በተለያዩ ሰዎች በተለያየ አይነት መልኩ ይተረጎማል። አሁን እነዚህ የምናያቸው የህዝብ ቁጣዎች ራሳቸውን በተለያየ አይነት መልኩ የሚገልጹት ግሪቨንስ የእነዚህ ነገሮች ነጸብራቅ ናቸው። እነዚህ ነገሮች እንዳይባባሱ የምንፈልግ ከሆነ የመጀመሪያውን እርምጃ መውሰድ ያለበት ትልቁ ድርሻ የመንግስት ድርሻ። መንግስት ተከፋፍሎ መግዛትን ማቆም መቻል አለበት። መንግስት ህገ መንግስቱን ማክበር መቻል አለበት። መንግስት ይህንን ሁሉ አቅም ይህንን ሁሉ ገንዘብ ወታደር ፖሊስ ይዞ አሁን የሚያደርገውን የማሸበር አይነት ስራ የሚሰራ ከሆነ ህዝቡን እንደዚህ አታድርግ እንደዛ አድርግ የምንል ከሆነ ምናልባት ፖይንቱን ሚስ እያደረግን ነው። ስለዚህ ህዝቡ አጋርነትን ህዝብ እንደ ህዝብ የሚገዛ እንጂ የመግዛት ስልጣን አይደለውና ደረሰብን ለምንለው ችግር ህዝብን ተጠያቂ ማድረግ ሳይሆን መንግስት ተጠያቂ መሆን እንዳለበት አውቅም ለሌላው ህዝብ አጋርነት መግለጽ ይኖርብናል። መንግስት ላይ ግን ጫና ማድረግ ይኖርብናል። እነዚህ የምናደርጋቸው ጫናዎች አንዳንዶቹ ውጤታማ ላይሆኑ ይችላሉ። እዛ ላይ ሁሉ ጊዜ ነጥ እንግዲህ ያስፈልጋል። ትልቁ ድርሻ መሆን ያለበት ግን የመንግስት ነው። ሁሉም ቁልፉ ለሁሉም ነገር ያለው መንግስት እጅ ነው በአብዛኛው። ምክንያቱም ለዚህ ችግር መሰረታዊ መንስኤው መንግስት ስለሆነ ነው። ይሄ የሚደረግበት ዋናው ምክንያት ደግሞ የአንድን ግሩፕ የበላይነት ለመጠበቅ ሲባል ነው። ያ ፍላጎት ባይኖር ነው እነዚህ ነገሮች በቀላሉ ሊፈቱ ይችላሉ ባልል እንኳን ነገር ግን አሁን የደረሱበት ወሰንጆች የሚችሉበት ሁኔታ አይታይም።
አቶ ቁምላቸው ዳኜ፣ አቶ ሙልጌታ አረጋዊና ዶክተር አወል አሉ፣ ሶስታችሁም ለሰጣችሁን ማብራሪያ በጣም አመሰግናለሁ። ለሰዓታችሁ
ዶክተር አወል አመሰግናለሁ። ቁምላቸው
ይርችልን ጠማ ሰዎች ቴንኪዩ።